Gambino VOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። የማስተናግዳችሁ እኔ መስታወት አራጋው ነኝ። የዛሬው ፕሮግራማችንን በማስተዋወቅ ጀምራለሁ። የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ 19ኛው ወንጀል ችሎት ለፌዴሬሽን ምክር ቤት የላከው የህገ መንግስት ትርጉም መልስ አልደረሰም ሲል በዶክተር መረራ ጉዲና ላይ ውሳኔ እንዳልሰጥ አስታወቀ። ዝርዝሩን ይዘናል። ገዢው ኢህአዴግና 16 ተቃዋሚ ፓርቲዎች ዛሬ ዋናውን ድርድር ጀምረዋል። ዛሬ ያተኮሩትም ከተመረጡት አጀንዳዎች የመጀመሪያ በመሆነው የምርጫ ህጉና ተያያዥ ጉዳዮች በሚለው ርዕስ ላይ ነው።
በተስማማንበት ቅደም ተከተል መሰረት አሁን የ573 የፓርቲዎች የምዝገባ አዋጅ ነው ቀዳሚ አጀንዳ የሆነው እና በዚህ አጀንዳ ላይ ማሻሻያ ሀሳባችንን ሁሉም ፓርቲዎች አቅርበዋል፣ ገዢውን ፓርቲ ጭምር ማለት ነው።
የመኢአድ ፓርቲ ምክትል ሊቀመንበሩ ሙልጌታ አበበ ናቸው። በሌላ ወገን ከመላው አፍሪካ የተሰባሰቡ ወደ 1000 የሚጠጉ የማንዴላ ዋሽንግተን መርሃ ግብር ተሳታፊ ወጣት መሪዎች ሳምንቱን በዋሽንግተን ዲሲ ተሰባስበዋል። 51ዱ ኢትዮጵያውያን ናቸው።
ምንድን ነው የተባባሉት ወንዶችና ሴቶች ገና በሃንቲንግ ጋዘሪንግ ጊዜ? እስኪ ወንዱ ወጣ በልና ሀንት አድርገህ ይዘህና ሴቷ ደግሞ እኔ ቤቶኜ አብስዬ ያበልሃለሁ ልጅ ጠብቃለሁ ተባብሎ ተስማሙ። ያ ጀኔሬሽን አሁን የለም።
ሴት ተማሪዎች ትምህርታቸውን በኢኮኖሚ ምክንያት እንዳያቋርጡ ምን ማድረግ እንችላለን ብለን ራሳችንን ጠይቀን በየአመቱ የፍቅረኛሞች ቀን ሲደርስ አበቦችን፣ ካርዶችን፣ ቸኮሌቶች፣ ከረሜላዎች፣ የተለያዩ ነገሮች አዲስ አበባ ከተማ ውስጥ በመሸጥ ሴት ተማሪዎችን እንረዳለን ማለት ነው።
በመርሃ ግብሩ ተሳታፊ ከሆኑት ኢትዮጵያውያን ወጣቶች መካከል የመጀመሪያዋ አብነት ስጦታው፣ ሁለተኛዋ ደግሞ ሄዋን ሰለሞን ትባላለች። ሁለቱንም በጋቢና አሳፍረናል። በቅርቡ በማህበረሰብ ድረገጽ ላይ ለሙዚቃ አድናቂያን ባደረሰው ሊሎ በተሰኘችው ነጠላ ዜማው ከፍተኛ ተወዳጅነትን ያተረፈ አንድ ኤርትራዊ ወጣት ድምፃዊ ከስዊድን አነጋግረናል።
ጂንጃ ተባለ ቦታ 80 ኪሎ ሜትር ከተማ ካምፓላ ከካ ርከብ ጂንጃ ዝባል ቦታ አው ሄደ ሰሪሃያ ማለት
ተመስገን ያሬድ ይባላል። ስለ ኢትዮጵያና ኤርትራ ድምፃውያን የሚያደርጉት የዘፈን መዋዋስ ላይ የሚለውም አለ ይዘነዋል። ሰዓት ከበቃን ተጨማሪ ዘገባዎችም ይኖሩናል። ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና ቪኦኤ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። ለዜናው ተመልሼ መጥቻለሁ። የሶማሊያው ጽንፈኛ ቡድን የአልሻባብ የሞቃዲሾ አካባቢ መሪ በዩናይትድ ስቴትስ የአየር ጥቃት መገደሉን የዩናይትድ ስቴትስ የመከላከያ ሚኒስትር ባለስልጣን ለቪኦኤ አረጋገጡ። አሊ መሐመድ ሁሴን በተለዋጭ ስሙ አሊ ጀበል የሞቃዲሾን ባለንግድ ቤቶች እያስገደደ ለጽንፈኞች ገንዘብ እንዲያዋጡ ያደርግ ነበር። የዩናይትድ ስቴትስ የጦር ኃይል የአፍሪካ እዝ ባወጣው መግለጫ የአየር ጥቃቱ የተካሄደው ቅዳሜ ዕለት መሆኑን ገልጾ በእርምጃው በሲቪሎች ላይ የደረሰ ምንም ጉዳት እንደሌለ አመልክቷል። መግለጫው አክሎ የአየር ጥቃቱ አልሻባብ በቅርብ ጊዜያት በሶማሌ ኃይሎች ላይ ያደረሳቸውን ጥቃቶች ጨምሮ እየፈጸመ ላለው ተግባር በቀጥታ ምላሽ ለመስጠት የተካሄደው በክልሉ ካሉን አጋሮች ጋር በመተባበር ነው ብሏል። ሩሲያ በተጣሉባት አዳዲስ ማዕቀቦች ምክንያት የወሰደቻቸው ዲፕሎማሲያዊ እርምጃዎች ዩናይትድ ስቴትስን ለራሷም ሆነ ለአጋሮቿ ጸጥታ ከመቆም ዝንፋ ያደርጋትም ሲሉ የዩናይትድ ስቴትስ ምክትል ፕሬዚዳንት ማይክ ፔንስ ተናገሩ። ፔንስ ዛሬ ጆርጂያ ውስጥ ባደረጉት ንግግር ፕሬዚዳንት ዶናልድ ትራምፕ በቅርቡ የሚፈርሙት የማዕቀብ ሕግ ሩሲያ ዩክሬን ውስጥ የምትፈጽመውን ተግባርና ለኢራንና ለሶሪያ የምትሰጠውን ድጋፍ ጨምሮ አቋቋሟን ማስተካከል እንዳለባት በጣም ግልጽ መልእክት ሲያስተላልፋል ብለዋል። ሩሲያ ባለፈው ፕሬዝዳንታዊ ምርጫ ሚስተር ትራምፕ እንዲያሸንፉ ለመርዳት ጣልቃ በመግባቷ ለመቅጣት የታለመውን ማዕቀብ ያካተተው ህግ የዩናይትድ ስቴትስ ኮንግረስ በከፍተኛ ድምጽ አጽድቆታል። በመጨረሻም ወደ ኮንጎ ነው የምናልፈው። የኮንጎ ዲሞክራሲያዊት ሪፐብሊክ ፖሊስ በዚህ በአውሮፓ አመት መጨረሻ ፕሬዝዳንታዊ ምርጫ እንዲካሄድ በመጠየቅ በተለያዩ ከተሞች ሰልፍ የወጡ ከ100 በላይ ሰዎችን አስረዋል። በዋና ከተማዋ ኪንሻሳ፣ በምስራቁ የሀገሪቱ ክፍል ባለችው ጎማ፣ በሌሎችም በርካታ ከተሞች ሰልፎች ተካሂደዋል። የኮንጎ የተባበሩት መንግስታት የሰብአዊ መብት ቢሮ የተቃዋሚዎቹን መታሰር በሀገሪቱ ህገ መንግስት የተረጋገጠውን መረጃ የማግኘትና የመሰብሰብ ነጻነት የሚጥስ ነው በማለት አውግዘዋል። ለዛሬ የያስኩላችሁ ዜናዎች እነዚህ ነበሩ። ወደ ቀሪዎቹ የጋቢና ዝግጅቶች ልምራችሁ። የጋቢና ጉዟችን ይቀጥላል። መስታወት አራጋው ነኝ። አብረን ከአድማስ እንሻገር እላለሁ።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
ወደ መጀመሪያው ዘገባችን ነው የምናልፈው። የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ 19ኛ ወንጀል ችሎት ለፌዴሬሽን ምክር ቤት የላከው የህገ መንግስት ትርጉም መልስ አልደረሰም ሲል በዶክተር መረራ ጉዲና ላይ ውሳኔ እንዳልሰጥ አስታወቀ። ተለዋጭ ቀጠሮም ቆርጧል። መለስካቸው አማሃ ዝርዝሩን ይዟል።
ቀደም ሲል በነበረው ቀጠሮ በተሰጠ ውሳኔ መሰረት የምስክር አቀራረብን በተመለከተ ፍርድ ቤቱ የህገ መንግስት ትርጉም ያስፈልገዋል በማለት ጉዳዩን ለህገ መንግስት አጣሪ ጉባኤ እንዲመራ ለፌዴሬሽን ምክር ቤት ትዕዛዝ መስጠቱን አስታውሷል። ፍርድ ቤቱ አክሎም መልሱ እስከ ዛሬ እንዳልደረሰው በመግለጽ ውሳኔ እንዳልሰጠ አስታውቋል። የዶክተር መረራ ጠበቆች ግን ደንበኛቸው ላለፉት 9 ወራት በእስር እንደሚገኙ አስታውሰው ፈጣን ፍትህ ማግኘትም መብታቸው እንደሆነ አመልክተው ጉዳዩ ወደ ፌዴሬሽን ምክር ቤት መላኩ ይህንን የተከሳሽ መብት እንደሚያሰናክለው ጠቁመዋል። ስለሆነም ፍርድ ቤቱ ጉዳዩ በፈጠነ መልኩ የሚከናወንበትን መንገድ ፈልጎ ይህ የክርክሩ ምዕራፍ ወደሚቀጥለው ዓመት እንዳይተላለፍ ጠይቋል። ፍርድ ቤቱ በበኩሉ ወደዚህ ሂደት የገባው ባቀረቡት መቃወሚያ መሠረት መሆኑን አስታውሶ መቃወሚያቸውን ያነሱ እንደሆነ ጥያቄ አቅርቦላቸዋል። ጠበቆቹም ጊዜ ተሰጥቷቸው ከደንበኛቸው ተማክረው መልስ ለመስጠት ጥያቄ አቅርበው ፍርድ ቤቱ ፈቅዶላቸዋል። ጠበቆቹም በአቶ አለሙ ጎቤቦ አማካይነት መቃወሚያችንን ያቀረብነው በሕግ መሠረት ላይ ነው። ስለሆነም መቃወሚያችንን ለማንሳት ፈቃደኞች አይደለንም። ፌዴሬሽን ምክር ቤት ጉዳዩን በአስቸኳይ እንዲመለከትልንና ጉዳዩ በዚህ ዓመት እንዲቀጠርልን ነው የምንጠይቀው ብለዋል። ፍርድ ቤቱን በበኩሉ ችሎቱ መቃወሚያዎቻቸውን ያነሱ እንደሆነ ጠየቀ እንጂ ትዕዛዝ እንዳላዘዘ አስገንዝበዋል። የቀረበው የትርጉም ጥያቄ የብዙ የተለያዩ መዝገቦች ስለሆነ የፌዴሬሽን ምክር ቤቱን ውሳኔ ወይንም ትርጉም ይጠብቃል ብሏል። ከዚሁ ጋር አያይዘው አንዱ የዶክተር መረራ ጠበቃ ዶክተር ያዕቆብ ኃይለማርያም በአዲስ አበባ ማረሚያ ቤት ደንበኛቸውን እንዳያማክሩ መደረጋቸውን ገልጸው ትዕዛዝ እንዲሰጥላቸው በጠየቁት መሠረት ፍርድ ቤቱ ለማረሚያ ቤቱ ደንበኛቸውን እንዲያማክሩ እንዲፈቅድ ትዕዛዝ ሰጥቷል። የዶክተር መረራን ጉዳይ ለማየትም ለጥቅምት 6 ቀን 2010 ዓ.ም ቀጠሮ ቆርጧል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
እየተከታተላችሁ የምትገኙት ጋቢና ቪኦኤ ነው። ወደሚቀጥለው ዘገባችን ስናልፍ ገዢው ኢህአዴግና 16 ተቃዋሚ ፓርቲዎች ዛሬ ዋናውን ድርድር ጀምረዋል። ዛሬ ያተኮሩትም ከተመረጡት አጀንዳዎች የመጀመሪያ በሆነው የምርጫ ሕጉና ተያያዥ ጉዳዮች በሚለው ርዕስ ስር የፖለቲካ ፓርቲዎች ምዝገባ ቁጥር 573 ላይ ነው። እስክንድር ፍሬው ተጨማሪ ዘገባ አለው።
ቅድመ ድርድሩ አብቅቷል። ፓርቲዎቹም ወደ ዋናው ርዕሰ ጉዳይ ገብተዋል። ገዢው ኢህአዴግና 16ቱ ተቃዋሚ ፓርቲዎች ዛሬ ዋነኛውን ድርድር ጀምረዋል። ፓርቲዎቹ ለድርድር ከመረጧቸውና ገዢው ፓርቲ ከተስማማባቸው አጀንዳዎች መካከል የመጀመሪያው የምርጫ ሕጉና ተያያዥ ጉዳዮች የሚለው ነው። በዚህ አጀንዳ ስር ደግሞ የምርጫ ሕጉ አዋጅ ቁጥር 532/99፣ የፖለቲካ ፓርቲዎች የሥነ ምግባር አዋጅ ቁጥር 662/2002፣ እንደዚሁም የፖለቲካ ፓርቲዎች ምዝገባ አዋጅ ቁጥር 573/2000 የሚሉት ይገኛሉ። በዛሬው ድርድር ላይ መያድን በመወከል ከተሳተፉት አንዱ ምክትል ሊቀመንበሩ አቶ ሙልጌታ አበበ እንደሚሉት ዛሬ የመነሻ ሐሳብ መቅረብ የጀመረው የፖለቲካ ፓርቲዎች ምዝገባዎች ቁጥር 573/2000 በሚለው ርዕስ ላይ ብቻ ነው።
ዋናው ድርድር በይፋ ዛሬ ተጀምሯል። እኛም ሻሻሉ ያላቸውን ለህዝቦች ይፋ አድርገናል። በመጀመሪያውና ቀዳሚ በሆነው አጀንዳ በ573 ላይ ነው የማሻሻያ ሐሳቦችን ያቀረብ ነው። አጀንዳዎቹ ሁሉም ተመርተው ተለይተው ተቀርቧል። ከእነዚህ አጀንዳዎች ቅደም ተከተላቸውንም ባለፈው ተስማምተንባቸዋል። በተስማማንበት ቅደም ተከተል መሰረት አሁን የ 573 የፓርቲዎች የምዝገባ አዋጅ ነው ቀዳሚ አጀንዳ የሆነው እና በዚህ አጀንዳ ላይ ማሻሻያ ሐሳባችንን ሁሉም ፓርቲዎች አቅርበዋል፣ ገዥው ፓርቲ ጭምር ማለት ነው።
ፓርቲዎቹ በመቀጠል ከሚደራደሩባቸው ሌሎች አጀንዳዎች መካከል የጸረ ሽብር አዋጅ፣ የበጎ አድራጎትና ማህበራት አዋጅ፣ የመገናኛ ብዙሃንና የመረጃ ነጻነት አዋጅ፣ የታክስ ስርዓት ህጉና የመሳሰሉት ይገኙባቸዋል። በሳምንት 3 ቀናት በመገናኘት ድርድሩን በ3 ወራት ለማጠናቀቅ የሚያስቡት ተደራዳሪዎቹ በቀጣይ የሚሰበሰቡት የፊታችን ሐሙስ ነው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ወደሚቀጥለው ዘገባችን ነው የምናልፈው። ከመላው አፍሪካ የተሰባሰቡ ወደ 1000 የሚጠጉ የማንዴላ ዋሽንግተን መርሃ ግብር ተሳታፊ ወጣት መሪዎች ሳምንቱን በዋሽንግተን ዲሲ ተሰባስበዋል። ላለፉት 6 ሳምንታት በተለያዩ የዩናይትድ ስቴትስ ግዛቶች በሚገኙ የትምህርት ተቋማት ስልጠና ሲወስዱም ቆይተዋል። በዚህ መርሃ ግብር የተሳተፉ 51 ኢትዮጵያውያንም አሉ። ለዛሬ 2 ወጣቶች በኢትዮጵያ ስለሚሰሩት ስራና በማንዴላ ዋሽንግተን ስለነበራቸው ልምድ ያጫውቱናል። ሄኖክ ሰማዝገር ነው በስፍራው ተገኝቶ ያነጋገራቸው።
ስሜ አብነት ጣሶ ይባላል። የመጣሁት ከአዲስ አበባ ነው። የምሰራው ኬር ኢትዮጵያ የሚባል ድርጅት ውስጥ ነው። የስርዓተ ጾታና የስነ ምግብ አማካሪ ሆኜ ነው የምሰራው። ከዚህ ስራዬ ባሻገር ግን ፍላጎቴ ወይም ደግሞ ልቤ ያለው የሴት ልጆች ትምህርት ላይ ነው። ምክንያቱም ብዙውን ጊዜ በስራ ያሳለፍኩት አዲስ አበባ ዩኒቨርሲቲ ነው። ጀንደር ኦፊስ ወይም የስርዓተ ጾታ ጽህፈት ቤትን ማቋቋምና መብራት፣ እዛ ስራዎችን መስራት በጣም ትልቁ ስራዬ ነበረ። for about 5 years. የሴቶች ትምህርት በጣም ስለሚመለከተኝ ከሴቶች ጋር ብዙ ጊዜ እናሳልፋለሁ። ከሴት ወጣቶች ልጆች ጋር አዲስ አበባ ዩኒቨርሲቲ አሁን ባልሰራም የተለያዩ ክለባትና እኔ ያቋቋምኩት የስርዓተ ጾታ ጽህፈት ቤት አለ። እዛ በመሄድ ልጆች አዲስ ልጆች ሲመጡ ዩኒቨርሲቲ ውስጥ የኔን ህይወት በማጋራት የሮል ሞዴል ቴስቲሞኒያል በመስጠት ልጆቹ ስለ ዩኒቨርሲቲ እንዲያውቁ ምን መጠበቅ እንዳለባቸውና ለምን የነሱ ውጤታማ መሆን ለራሳቸው፣ ለቤተሰባቸው፣ ለሀገራቸው ምን ማለት እንደሆነ ግንዛቤ ሊፈጥር የሚችል ንግግር በማድረግ አስተዋጽኦ አድርጋለሁ ማለት ነው። ከዛም ባሻገር አሁን የወጣት ወንዶች ክርስቲያናዊ ማህበር የቦርድ አባል በመሆንም እያገለገልኩ እገኛለሁ። ስለ ስርዓተ ጾታ ለመስራት ትምህርት መማር አልተገባኝም በመጀመሪያ ደረጃ። ምክንያቱም ይሄንን ነገር ወይም የስርዓተ ጾታ እኩልነትን ለማራመድ የእናቴን ታሪክ ማወቅ በቂ ነበር። ለኔ ያደኩት በእናቴ ነው። እናቴ ነች ያሳደገችኝ። ስታሳድገኝ በጣም ብዙ ለፍታን ያሳደገችኝ። ግን ሁሌ ትነግረኝ ነበር በትምህርትሽ እኔንም አንቺንም የተሻለ ቦታ ላይ ልታደርሽን ትችያለሽ፣ ስለዚህ ትምህርትሽ ላይ በርቺ ነበር እያለች የምትነግረኝ። እና አንድ ሴት ልጅ ያለማንም እርዳታ በራሷ ቀጥ ብላ መቆም የምትችለው ትምህርት ሲኖራት እንደሆነ አምናለሁ። ስለዚህ የስርዓተ ጾታ እኩልነትን አሁን ያለውን የተዛባ አመለካከት ለማስተካከል ሴቶችን ማብቃት በጣም ኢምፖርታንት ነው እና ትልቁ ደግሞ መሳሪያችን ትምህርት ነው። ይህንን ለማድረግ ደግሞ የራሴን ህይወት እንደ ተሞክሮ ማቅረብ በጣም በቂ ነው። ለምሳሌ እኔ እናት አልተማረችም ነበር። በ13 ዓመቷ ነበር የተዳረችው። በ13 ዓመቷ ተድራ በ14ኛ ዓመቷ ሴት ልጅ ወልዳ ከዛ ደግሞ መጨረሻ ላይ አዲስ አበባ መታ እኔን ወልዳ ስቲል ቀጥ ብላ ትሄዳለች። ግን ቀጥ ብላ የምትሄደው እሷ ሳትማር ባስተማረቻት ልጅ ምክንያት ነው። ስለዚህ የሴት ልጅ መማር ማለት እንዴት ቤተሰብን እንደሚለውጥ፣ እንዴት ብሎ ሀገርን እንደሚለውጥ ከራሴ ተሞክሮ ለልጆች ስነግር፣ ሁልጊዜ ደግሞ ሰዎች የእውነት እኛ ታሪክ ስትነግራቸውና የሰው ታሪክ ስትነግራቸው እኩል አይደለም። ስለዚህ ከራሴ ህይወት በማጣቀስ እነግራቸዋለሁ። ያንን ነገር ይረዱኛል ብዬ አስባለሁ። ስርዓተ ጾታን እኩልነትን ማራመድ ቀላል አይደለም። ምክንያቱም ይሄ አብረን የገነባ ነው ነገር ነው። ወንዶች ሴቶች ላይ ያመጡት ነገር ነው ብዬ አላምን። ይሄ ሴቶችና ወንዶች ተስማምተው ያመጡት ችግር ነው። ምንድን ነው የተባባሉት ወንዶችና ሴቶች ገና በሀንቲንግ ኤንድ ጋዘሪንግ ጊዜ፣ እስኪ ወንዱ ወጣ በልና ሀንት አድርገህ ይዘህና ሴቷ ደግሞ እኔ ቤት ሆኜ አብስዬ ያበልሃለሁ ልጅ እጠብቃለሁ ተባብሎ ተስማሙ። ያ ጀኔሬሽን አሁን የለም። አሁን አንተም ስትመጣና ስታግዘኝ እኔም መጥቼ አንተን ሳግዘ የተሻለ ኑሮ መኖር እንችላለን፣ የተሻለ ልጅ ማሳደግ እንችላለን። ስለዚህ ምንም አይነት ቦክስ አይገባንም ብለን ሪኔጎሼት እናድርግ ነው እየተባባልን ያለን። የሴት ያደረግነውን ሮላችን ወይም ደግሞ ሳጥን ውስጥ ያስቀመጥነውን ሴት ይሄን መስራት አለባት፣ ወንድ ይሄን መስራት አለበት ያልነው አሁን ላለንበት ለ21ኛው ክፍለ ዘመን አይረባንም፣ አያሳድገንም። ስለዚህ ሪኔጎሼት እናድርገው፣ እንነጋገርበት፣ ቦክሳችን ላይ እንውጣና አብረን ተባብረን እኛ እናሳድግ፣ ሀገራችን እናሳድግ ነው። ሌላ ነገር የለውም።
ስሜ ሄዋን ሰለሞን አርአያ እባላለሁ። የመጣሁት ከኢትዮጵያ ከአዲስ አበባ ነው። እዚህ በነበርኩበት ጊዜ የመማርበት ዩኒቨርሲቲ ብሪጅዋተር ስቴት ዩኒቨርሲቲ ይባላል። ቦስተን አካባቢ ላይ ያለ ዩኒቨርሲቲ ነው። ኢትዮጵያ ውስጥ ጾታዊ እኩልነት ጋር በተያያዘ ጾታዊ ጥቃትን ለማስወገድ የግንዛቤ ማስጨበጥ ስራዎችን እሰራለሁኝ። በተለይም ደግሞ አዲስ አበባ ዩኒቨርሲቲ ውስጥ ካሉ ማህበረሰቦች ጋር የተለያዩ ውይይቶችን በማድረግ እነኚህን ጉዳዮች እንዴት አድርገን መፍታት እንችላለን የሚለውን ነገር እንወያያለን። ለምሳሌ በየሳምንቱ ከቡድኔ ጋር አብሬ በመሆን ጠረጴዛ እናወጣና በየሳምንቱ ከአዲስ አበባ ዩኒቨርሲቲ ማህበረሰብ ጋር ትንንሽ የሚመስሉ ግን ትልልቅ ተጽዕኖ ሊያመጡ የሚችሉ ጉዳዮችን እያነሳን እንወያያለን። አዲስ አበባ ዩኒቨርሲቲ እንደሚታወቀው የተለያዩ ሰዎች ከተለያየ ማህበረሰብ፣ ከተለያየ ቋንቋ፣ ከተለያየ ባህል፣ ከተለያየ እምነት የሚመጡ ሰዎች ስለሆኑ አንድ ሰው ላይ ተጽዕኖ መፍጠር ማለት እዛ ሰው ላይ ብቻም ሳይሆን ከመጣበት ማህበረሰብ የመጣበት ማህበረሰብ ተመልሶ ሲሄድ እዛ ማህበረሰብም ላይ ለውጥ መፍጠር ነው ብለን እናምናለን። በጠቅላላ የሎ ሙቭመንት ውስጥ ያለነው ቁጥር ወደ 30 ይጠጋል። ምክንያቱም ግራጁዌት አድርገው ወይም ተመርቀው ሲወጡም የሚያቆም ነገር አይደለም። የሜንተርሺፕ ስራው ይቀጥላል። ታናናሾቻቸውን አንደኛ አመት ሁለተኛ አመት ተማሪዎችን ማማከር፣ መደገፍ፣ መርዳት፣ በሐሳብ መነጋገር፣ ማዋራት የሚቀጥል ነው የሚሆነው። ግንዛቤ ማስጨበጥ ስራ በተጨማሪም የምንሰራቸው የተለያዩ ስራዎች አሉ። ለምሳሌ በየአመቱ ዩኒቨርሲቲው የሚያደርገው የራሱ የሆነ ፕሮግራም ቢኖረውም እኛ ደግሞ ኃላፊነቱን ወስደን ሴት ተማሪዎች ትምህርታቸውን በኢኮኖሚ ምክንያት እንዳያቋርጡ ምን ማድረግ እንችላለን ብለን ራሳችንን ጠይቀን በየአመቱ የፍቅረኛሞች ቀን ሲደርስ አበቦችን፣ ካርዶችን፣ ቸኮሌቶች፣ ከረሜላዎች፣ የተለያዩ ነገሮች አዲስ አበባ ከተማ ውስጥ በመሸጥ ሴት ተማሪዎችን እንረዳለን ማለት ነው። ለምሳሌ በዚህ አመት ወደ 407,000 ብር ሰብስበናል ማለት ነው። ይሄ ደግሞ ብዙ ሴት ተማሪዎችን ይረዳል ማለት ነው። እነኚህ ሴት ተማሪዎች መሰረታዊ ፍላጎታቸውን የንጽህና መጠበቂያ ቁሳቁሶችን፣ የትምህርት መሳሪያዎችን እንኳን ለመግዛት የሚቸግራቸው ተማሪዎች ናቸው። በዚህም ምክንያት ትምህርታቸውን መከታተል ሲችሉ ነገር ግን በኢኮኖሚ ምክንያት ብቻ ድሮፕ አውት ወይም ደግሞ ትምህርታቸውን አቋርጠው ይወጣሉ። ስለዚህ እነኚህን ተማሪዎች እየረዳን ነው ማለት ነው። መርሃ ግብሩ በመጀመሪያ ስመጣ የጠበኩት ነገር በቃ ጥሩ ነገር ይሆናል፣ ጥሩ ትምህርት አገኛለሁ ብዬ ነበር ስመጣ የመጣሁት። ግን እዚህ ከመጣሁኝ በኋላ ልገልጸው ከምችለው በላይ ነገር ነው ይዤ እየተመለስኩ ያለሁት። እንዳልከው ትምህርት ቤቴ ውስጥ ከነበረው የትምህርታዊ ክፍሎች ወይም አካዳሚክ ሴሽኖች ጀምሮ ውጪ ወጥተን ጉብኝት አለን ወይም ሳይት ቪዚት የምንለዋለን። እስከሱም በማህበረሰብ ውስጥ አገልግሎት እንሰጣለን። ማህበረሰብ ውስጥ እንዴት ሰዎች ቮለንቲር እንደሚያደርጉ ወይም በጎ ፈቃደኞች እንዴት እንደሚሰሩ እናያለን። ስለዚህ እያንዳንዳቸው ነገሮች ለእኔ ማገናኘት የምችላቸው ነገሮች ናቸው። ከምንም በላይ የተማርኩት ነገር ቢኖር አሜሪካ ውስጥ ችግር ስለሌለ አይደለም፣ አሜሪካ ውስጥ የሚራብ ሰው ስለሌለ አይደለም፣ ወይም የጾታ እኩልነት ሙሉ በሙሉ ስለሰፈነ አይደለም አሜሪካ ትልቅ ወይም ደግሞ ታላቅ ሀገር የምትባለው ብዬ ያመንኩት። ነገር ግን ኃላፊነት የሚወስዱና ያን ነገር ለመቀየር የሚሰሩ በጣም ብዙ ሰዎች አሉ፣ ብዙ በጎ ፈቃደኞች አሉ፣ ብዙ ማህበረሰባቸውን ለማገልገል ቆርጠው የሚነሱ ሰዎች አሉ። ስለዚህ ይሄን ነገር በጣም ከአሜሪካ ተምሬያለሁ። ከሌሎቹ ፌሎች ጋር በተያያዘ በቃ ላይፍ ታይም የሆነ ጓደኝነት ወይም ደግሞ እስከ መጨረሻው የሚቀጥል ሀገራችንም ተመልሰን ስንሄድ የወንድማዊና የእህታዊ ግንኙነት ያለን። አብዛኛው አፍሪካ ውስጥ ያሉ ችግሮች አንድ አይነት እንኳን ባይሆኑ አብዛኛዎቹ ሪሌት ማድረግ ወይም ማገናኘት የምትችላቸው ችግሮች ናቸው። ስለዚህ እንዴት አድርገን ነው ሶልቭ የምናደርገው ወይም የምንፈታው ይሄንን ችግር? ምን ብናደርግ ነው ጥሩ የሚሆነው? እዚህ ጋር ያለው የትኛው ሀገር የምስራቅ አፍሪካና የምዕራብ አፍሪካ የትኛው ጋር ነው የሚገናኘው ችግራችን? የትኛው ጋር ነው የሚለያየው? እንዴት አድርገን እንፍታው? ከኔ የተሻለ ኤክስፒሪየንስ ወይም ከኔ የተሻለ ልምድ ያለው ሰው አለ፣ ከሱ ምን መማር እችላለሁ? ከኔ ቀድሞኝ ከሄደ መንገዱን ያውቀዋል ማለት ነው። ስለዚህ ከሱ መንገድ ከሱ የስኬት ታሪክ ወይም ደግሞ ከሱ የወደቀበት ነገርም ካለ መማር እችላለሁ ማለት ነው።
ከዋሽንግተን መርሃ ግብር ከሚካፈሉት ኢትዮጵያውያን መካከል ሁለቱን ያደመጥ ነው። በተከታታይ እንግዲህ ነገም ከነገ ወዲያም እስካሉበት ድረስ ሄኖክ ዘገባውን ያደርሰናል። አሁን ወደ መጨረሻው ዘገባ ነው የምናልፈው። ለዛሬ አንድ ኤርትራዊ ወጣት ሙዚቀኛ ይዘንላችኋል። ተመስገን ያሬድ ይባላል። ከዚህ ቀደም ቁጥራቸው አነስተኛ የማይባል ነጠላ ዜማዎችንና ሙሉ አልበሞችን ለአድማጭ አበርክቷል። በቅርቡም ሊሎ የተሰኘች ነባር የትግርኛ ነጠላ ዜማ በአዲስ ቅንብር በማዜም ተወዳጅነትን አትርፏል። በተለያዩ ማህበራዊ ድረገጾች ላይ በአጭር ጊዜ ውስጥ ከ3 ሚሊዮን በላይ የሙዚቃ አድናቂዎች ጎብኝተውለታል፣ አድምጠውለታል። አሁን ተመስገን የሚኖረው በስዊድን ነው። በተለያዩ የአውሮፓ ሀገራት እየዞረ በማቀንቀን ለሙዚቃ አድናቂዎቹ ብቃቱንም እያስመሰከረ ይገኛል። በስልክ አነጋግሬዋለሁ። አማርኛ ትንሽ ከመስማት ውጪ መናገር አይችልም። ባልደረባችን ብርሃን ኃይሉ እያስተረጎመች ከአማርኛ ወደ ትግርኛ፣ ከትግርኛ ወደ አማርኛ ማለት ነው፣ ለጥያቄያችን መልስ ሰጥቶናል። እናድምጠው። እሺ ተመስገን፣ እንደምናልክ? ሙዚቃ መቼና የት እንደጀመርክ እንዴትስ እንዳዳበርከው በመጠየቅ ነው እንግዲህ የምጀምረው።
ሙዚቃ ዳርጋ ስነተይ ጀሚሬ ከባቢ ወደ 13 እድመ ከለኹ።
በ13 ዓመት እድሜ የስራ ሳለው ነው መስፈን የጀመርኩት
ሙዚቃ። ፍቅር ሓድርካ ከሎ ኢሉ ይኮነ ፍቅር ዝመፀካ ማለት እዩ። ገለ ነገር ወይ ዛዕበካሉ ጭልዋ ገለ ነገር ጭልዋ ክህልወካ ኣለዎ። ኣነ ከዓ ብዝዓበናሉ ናይ ኣኽርያ ብዙሓት በዓል መብራህት ረኣያ በዓል ሰሎሙና።
የሙዚቃ ፍቅር ዝም ብሎ የሚመጣ ኣደለም። ያደግሽበት ኣካባቢ ወይም ሌላ ወደ ሙያው የሚያስገባ ተጽዕኖ ይኖራል። እኔ ኤርትራ ሳለው ያደግኩበት አሄሪያ በተባለው ሰፈር ታዋቂ የሆኑ እንደ መብራቱ አርያ፣ ሰለሞን አርያ፣ ረዘነ ባርያ፣ ተከስተ መስፍን ብቻ ብዙ ዘፋኞች ነበሩ። አሄሪያ ሰፈር ክራር እየተጫወቱ የሚያቀነቅኑ በርካታ ዘፋኞችም ነበሩ። ስለዚህ የእነዚህ ሁሉ ድምፃ መኖር እኔ ላይ ያሳደረው ተጽዕኖ አለ።
አሁን የት ነው የምትኖረው?
ወደን አደ አመትን ሐምሽ ወርሐን ሄዳለሁ።
ስዊድን ነው ያለሁት። ከመጣው 1 ዓመት ከ5 ወር ሆኖኛል።
ሊሎ የተባለችው ነጠላ ዜማ በማህበራዊ ድረገጽ ከ3 ሚሊዮን በላይ ተመልካች አግኝቷል፣ በአጭር ጊዜ ውስጥ ማለት ነው። ይችን ሙዚቃ የመረጥክበት የተለየ ምክንያት አለ? ይህን ያህል በአጭር ጊዜ ውስጥ ደግሞ ተወዳጅ የሆነችበት ምክንያትስ ምንድን ነው?
መጀመሪያ ታደርሲ ናይ ክቡር ስነ ጥበባዊ ጅመር አስጎዶምያ እዚኣ ስራሕ እዚኣ እውን ካብ ቀደም ኣትሕዝና እንደርፋ ነርና ኢና። ካልእ እውን ኣብ ነፍሲ ወከፍ ናይ እዝኒ ሰብ ታደርሲ ኣላ ማለት እዩ።
መጀመሪያ ይቺ ዘፈን የክቡር ኢንጂነር አስገዶም ዘፈን ናት። ይቺን ሙዚቃ ከድሮ ጀምሮ እናዜማት ነበር። ስለዚህ ይቺ ዘፈን ሁሉ ኤርትራዊ ልብ ውስጥ አለች ማለት ነው። ተወዳጅና ጥሩ መልእክት ያላት ዘፈን ናት። አስመራ ያለው ናይት ክለብ ውስጥ ጫወታት ነበር። እኔም ሆንኩ ሌሎች ኤርትራ እንደሚወዱት እርግጠኛ ነበሩ። ከዛም ከክቡር ስነ ጥበባዊ ኢንጂነር አስገዶም አስፈቀድኩ። ከዘፈን ሳምፕል ጀምሮ እስከ ማስተር ወይም ተጠናቆ እስኪወጣ ከኢንጂነር አስገዶም ጋር እየተነጋገርን ከነበረው ምንም ነገር እንዳላጎድል ተጠንቅቄ ነው የሰራሁት። የሙዚቃ ክሊፑን ደግሞ ኡጋንዳ ከካምፓላ 80 ኪሎ ሜትር ርቀት ላይ የሚገኝ ቦታ ሄደን ነው የሰራነው።
ጂንጃ ተባለ ቦታ ናይ 80 ኪሎ ሜትር ካብ ከተማ ካምፓላ ካ ርከብ ጅንጃ ዝበሃል ቦታ ኣብኡ ከይደ ሰሪሐ እያ ማለት እዩ።
ነባር ሙዚቃን በድጋሚ ስትሰራ ከዚህ ቀደም ለነበረው የዜማና የግጥም ደራሲ በዘፈኗ መጨረሻ ላይ እውቅና ሰጥተሃል፣ አመስግንሃልም። ይህ እውቅና የመስጠቱ አካሄድ በሌሎች የኤርትራ ዘፋኞች ዘንድ የተለመደ ነው ወይስ አንተ የመጀመሪያው ነህ?
ከምዚ ናይቶም ዝነበሩ ናይቶም ኣያታትና ኣቦታትና ኣብ ሓጎታትና ዝኾኑ ደርፍታት ክደርፍ ከለካ ዳርጋ 90% ማለት ዝኾነ ኣርቲስት ክብሪ ኣይሂቦን እንታይ ማለት እዩ። ዝኾነ ነገር ዋና መን ናሉ ወይልካ ሓትሳ ኣለካ ሓቀ
የነበሩትን የታላላቅ ወንድሞቻችንን የወላጆቻችንን የአያቶቻችንን ዘፈን ሲወስዱ 90% የሚሆኑት ድምፃውያን ለባለቤቱ እውቅና ሰጥተው አይደለም የሚዘፍኑት። ባለቤቱ ማን ነው ብሎ ማሰብ ያስፈልጋል። እውነቴን ነው፣ የሰውን ንብረት ነው እየወሰድን ያለ ነው። ጥበብ ደግሞ ንብረት ብቻ አይደለም፣ እንደ ልጅ ነው የሚታየው። ለአንድ የጥበብ ሰው ቅርስ ነው፣ ሐውልት ነው። የማንንም የፈጠራ ስራ ማንም እንዳሻው መውሰድ የለበትም። ማስፈቀድ መጠየቅ ያስፈልጋል።
መጀመሪያ ጊዜ ሪሜክስ ገረ ሪሜክስ ጎብረ ሆሎካ በክብሪ ተሐትት ቅንን ስራኻ ተሐትት ከምዝም ከምዝን ሐሲበለሁ ኢልካ ተሐትት ካልኣይ ጊዜ
እኔ ይህንን ሙዚቃ በሌላ ቅንብር ነው የሰራሁት። ይህን ሳደርግ ግን መጀመሪያ ጠይቄያለሁ። ባለቤቱ የወደው አይወደው እንደሆን ለማወቅ ተማክሬያለሁ። እንዴት አገኘሃት? ይቺን በዚህ መልክ ብቀይራት እንዴት ታገኘዋለህ? በማለት ደጋግሜ ተናግሬያለሁ። እንደዚህ አይነት አሰራር የተለመደ አይደለም። እኔ ደግሞ ይህ መለመድ አለበት እላለሁ። ከኤርትራውያን ውጪ ሌሎች ዘፋኞች የኤርትራን ዘፈን ይዘፍናሉ፣ ግን እውቅና ሰጥተው አይደለም። ክብር ግን መስጠት አለበት። ማስፈቀድ ያስፈልጋል። መከባበር መልካም ይመስለኛል። ምናልባት በጊዜና በቦታ ተራርቀን ይሆናል፣ ግን ነገ ሁሉም ዞሮ መገናኘቱ አይቀርም።
እስከ ዛሬ ስንት ዘፈኖች ለአድማጭ አቅርበሃል?
አነ ከባቢ 50-60 ድኾኑ ደርፍናተይ አለን ማለት እዩ። ብዙ ጊዜ ንእስነተ ጊዜኡ ይፍለጥ ይደርፍታል።
እስካሁን ከ50-60 የሚሆኑ ዘፈኖች አሉ። ከልጅነቴ ጀምሮ ከጊዜው ጋር የራሳቸው የሆነ ክብር የያዙ ዘፈኖች አሉ።
በቀጣይ ምን ለመስራት አስበሃል?
ማክሲማም ወርሒ ወርሐፋን ገለስ የውፃ ከሆኑ ሓዳሽ
በቅርቡ አንድ አዲስ ዘፈን አዘጋጅቻለሁ። በወር ወይም በአንድ ወር ከሁለት ሳምንት ውስጥ ይወጣል ብዬ አስባለሁ።
እሺ ተመስገን ያሬድ፣ በቀጣይ ስራ ተመልሰን እንገናኛለን ብለን እናስባለን። የስኬት ዘመን ይሁንልህ። እናመሰግናለን።
Selang chafeta hoy 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 hoy.
እንግዲህ የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል። በፌስቡክ ቪኦኤ አማሪክ፣ በትዊተርም እንዲሁ #ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን። ስናስተናግዳችሁ ወይም ስናስተናግዳችሁ ያመሸሁት መስታወት አራጋው ነኝ። ዝግጅታችንን ሲያቀናብርልን የቆየው ሞቅቢል ያበሮ ከስርጭት መሐንዲሳችን ዙቤር አልታይብ ጋር በመሆን ጉዟችሁ የሰመረ ይሁን እንላለን። በጀመርነው በክቡር ዶክተር ጥላሁን ገሰሰ ዜማ እንሰናበታችኋለን። መልካም ምሽት።
Poi, 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 poi,